ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
መኢአድና ሰማያዊ ፓርቲ የሰኔ 1997 ሰማዕታት መታሰቢያ ያሉትን ዓመታዊ ዝግጅት አካሂደዋል።
መኢአድ በኩል ችግሩ ከተፈጠረ ጀምሮ በየዓመቱ ይከበራል። በምንም አይነት መንገድ ተቋርጦ አያውቅም እስካሁን።
የነጻነት ጉዞው ሰማዕታት ናቸውና ነጻነቱ እስኪገኝ ድረስ፣ ህዝብ በመረጠው እስኪተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡም ለአባሎችም ለአመራሮችም እየገለጽን በየዓመቱን እንቀጥላለን።
ውይይት ይዘናል። በሌላ ዝግጅት በኢትዮጵያ የኢንተርኔት በየወቅቱ መከፈትና መዘጋት ያለውን አንድምታ እንዳስሳለን።
ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው።
አውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። በጎ ነገር እንደሚሰራ ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱን የቤት ስራ መስራት አለበት።
መንግስት እንደ መንግስት ኃላፊነት እንደሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው።
ዘላለም ክብረት፣ ዳንኤል ብርሃኔ፣ ስዩም ተሾመ ናቸው አነጋግረናቸዋል።
እነማን ናቸው? በዝግጅት ውስጥ ታገኟቸዋላችሁ። የፕሮግራሙ አዘጋጆችና አስተናጋጆቻችሁ
ጽዮን ግርማና
ሰሎሞን አባተንን። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
አዲስ አበባ ውስጥ በረጵያ አካባቢ በተለምዶ ቆሼ እየተባለ በሚጠራው ስፍራ ባለፈው መጋቢት በደረሰው የቆሻሻና የአፈር መናድ ምክንያት የሞተው ሰው ቁጥር 115 መሆኑን የከተማው አስተዳደር ዛሬ አስታወቀ። አስተዳደሩ የተጣራ ባለው መረጃ መሠረት 592 የአካባቢው ነዋሪዎች ለተለያዩ ጉዳቶች ተጋልጠዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
መጋቢት 2009 ዓ.ም በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ ተብሎ በሚታወቀው ስፍራ እስከ ዛሬም ተለይቶ ባልታወቀ ምክንያት በተደረመሰ የቆሻሻ ክምር በደረሰ አደጋ የሞቱ ሰዎች ቁጥር እንዳወዛገበ ነው። በወቅቱ በአደጋው የሞቱትን ሰዎች ብዛት አንዳንዶቹ እስከ 125 ያደረሱት ነበሩ። የኢትዮጵያ መንግሥት ባለኝ መረጃ መሠረት 113 ሟቾችን ለይቻለሁ፣ ፍለጋው ግን ይቀጥላል ብሎ ነበረ። ዛሬ አዲስ አበባ አስተዳደር በሰጠው ጋዜጣዊ መግለጫ ደግሞ አጣርቻለሁ ባለው መሰረት የሟቾቹ ቁጥር ከፍ ብሏል። የአዲስ አበባ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው
በአደጋው 115 ሰዎች ህይወታቸው አልፏል ባረጋገጥነው መረጃ። ስለዚህ 16 የህጋዊ ይዞታ ባለቤቶች፣ 13 የህጋዊ ይዞታ ባለቤት ልጆች ሆኖ ትዳር የመሰረቱ 54 ጋይድ ተከራይ የነበሩ ሰዎች እና 102 በህገወጥ መንገድ የላስቲክና ጭቃ ቤት ሰርቶ የነበሩ በአጠቃላይ 185 አባወራዎች፣ 407 ቤተሰብ አላቸው። በድምሩ ወደ 592 ሰዎች የአደጋው ተጋላጭ እንደነበሩ መረጃዎቹ ያሳያሉ ማለት ነው።
የችግር ጊዜ ደራሽ መሆኑን ላስመሰከረው እና ላረጋገጠው የኢትዮጵያ ህዝብ መረጃ ለመስጠትና ሪፖርት ለማቅረብ እንዲያስችል የተዘጋጀ መግለጫ ነው የተባለው ይህ አስተዳደሩ ያዘጋጀው ዘገባ ባለፉት 3 ወራት ብቻ ለተጎጂዎች ከተለያዩ አካላት ገንዘብና የተለያዩ ቁሳቁስ እየተሰባሰበ ነው። እስከ ትናንትናው ዕለት ድረስ አስተዳደሩ በከፈተው የድጋፍ ማሰባሰቢያ የባንክ ሂሳብ ማከማቻ ሙዳይ 94,805,936 ብር ከ84 ሳንቲም መሰብሰቡ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተጨማሪ ዝርዝር በነገው ምሽት ይዞ ይመለሳል መለስካቸው። የሶማሊያና የዩናይትድ ስቴትስ ጦሮች ማዕከላዊ ሶማሊያ ጁባ ክልል ውስጥ የሚገኝ አንድ ወታደራዊ የልምምድ ሰፈር ዛሬ ማለዳ ላይ አወደሙ። የሀገሪቱ ልዩ ኃይሎች በዓለም አቀፍ አጋሮች ድጋፍ የዛሬ ማለዳውን ጥቃት እንዲከፍቱ ማዘዛቸውን ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ዛሬ አስታውቀዋል። ሳኮ ከምትባለው ከተማ አቅራቢያ ይገኝ የነበረው የአልሻባብ ቁልፍ የእዝና የአቅርቦቶች ማዕከል መደምሰስ ቡድኑ ሶማሊያ ውስጥ አዳዲስ ጥቃቶችን እንዳይከፍት ያደርገዋል ብለዋል ፕሬዚደንት ፋርማጆ። በጥቃቱ ላይ መሳተፉን የአሜሪካ ጦር ማረጋግጦ እርምጃው የተወሰደው አልሻባብ በቅርቡ በሶማሊያና በአፍሪካ ሕብረት ኃይሎች ላይ የፈጸመው ጥቃቶችን ጨምሮ የጣላቸው አደጋዎች አጸፋ መሆኑን ገልጸዋል። በአየር ድብደባው 8 የአልሻባብ ታጣቂዎች መገደላቸውን የጦሩ መግለጫ አመልክቷል። ፈረንሳይ ውስጥ ዛሬ በተካሄደው የፓርላማ ምርጫ የአዲሱ ፕሬዚደንት ኢማኑኤል ማክሮን አዲስ ፓርቲ አብላጫ መቀመጫ ሳይዝ እንደማይቀር ተገምቷል። መሐልተኛ ነው የሚባለው የማክሮን ሪፐብሊክ ኢን ማርሽ ተራማጅ ሪፐብሊክ ፓርቲ በድጋሚው የምርጫ ዙር ፍጹም አብላጫውን እንዲቆጣጠር ድል ይሰጠዋል በተባለው የዛሬው ምርጫ ወደ 30% ድምጽ ሊያሸንፍ እንደሚችል ከምርጫው በፊት የተካሄዱ የአዝማሚያ ቅኝቶች ጠቁመዋል። የማክሮን ፓርቲ የተመሰረተው ባለፈው አመት ሚያዝያ ውስጥ የዛሬው ወር አካባቢ ላሸነፉበት ፕሬዝዳንታዊ ፉክክር እንደሚሰለፉ ከማሳወቃቸው ጥቂት ቀደም ብሎ ነበር። የተራማጅ ሪፐብሊክ ፓርቲ በዚህ ምርጫ ፓርላማውን መቆጣጠር ሚስዮ ማክሮን በዘመቻቸው ወቅት አከናውናቸው ቸዋለው ሲሉ ቃል የገቡባቸውን ጉዳዮች እንዲያሳኩ ይረዳቸዋል እየተባለ ነው። ወግ አጥባቂዋ የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ መንግስት ለመመስረት ከሰሜን አየርላንዱ የዲሞክራሲያዊ አንድነት ፓርቲ ዲዩፒ ድጋፍ ማግኘት እንደሚያስፈልጋቸው ተገልጿል። ድርድሮቹ እስካሁን በአዎንታዊ ሁኔታ እየተካሄዱ መሆናቸውን ዲዩፒ አሳውቋል። የእስላማዊ መንግስት ቡድኑ መሪ አቡባክር አልባግዳዲ ትናንት ስለመገደሉ ማረጋገጫም ሆነ ማስተባበያ መስጠት የሚያስችል መረጃ እንደሌላቸው የዩናይትድ ስቴትስ ወታደራዊ ባለስልጣናት ለቪኦኤ አስታውቀዋል። ለዜና የተያዘው ሰዓት አበቃ። ቴክኒሻኑ ኮርኔሊየስ ቴነር በስቱዲዮ አብሮኝ ይገኛል። ለዜናው አብራችሁን ቆዩ እስከ ምሽቱ 4 ሰዓት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 4/2009 ዓ.ም ምሽት ፕሮግራም ነው።
ማህበራዊ ሂሶቻቸው የሚቀርቡባቸው ግጥሞችም አሉ። ለምሳሌ ነበረች አንድ ውሻ የምትልና ናንሳና ውሻይቱ ሲደማት በሰው ትከሻ ላይ ታዝላ ነው የምትሄደው። በሽቱ ሳሙና ነው እግሯ የሚታጠበው። ወጥ ቤት እንኳ ብትገባ ተያትቢ ብሎ የሚያባረራት የለም። ትፈራለች። ከበስተጀርባዋ የማን እንደሆነች ይታወቃል። እና ከሰው በላይ በቅምትል የምታርግ በድሎት የምትኖር ውሻ ስለሆነች በአጋጣሚ ፖስማን
ማሶታለች። የሐዲስ ዓለማየሁ የደብረ ማርቆስ ሐውልት ዝርዝር ዘገባ ይዘናል። እንዲሁም በዋሽንግተን ዲሲ የሙሉ ፎረም ዓመታዊ ስብሰባ
የወታደሩ መንግስት የማይደግፉ ኃይሎች ነበሩ። እነሱ መንግስቱ ጋር የማመጽ በሌሎች የብሔር ኃይሎች ተወሰደ። እንደገና በ2005 ትልቅ ህዝባዊ እንቅስቃሴ ነበረ ያከሸፈ። አምና በአማርኛ ተናጋሪው የሚኖርበት አካባቢ፣ ኦሮምኛ የሚነገርበት አካባቢ እንቅስቃሴ ነበር። ከባድ እንቅስቃሴ ነበረ። እንደገና ያም ከሸፈ ይመስላል። እና እንደዚህ የሚሆንበት ምክንያት ምንድን ነው?
ዶክተር ፍጹም አቻም የለህ ከአዘጋጆቹ አንዱ ዝግጅት አለን።
ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያ ውስጥ በ1997 ዓ.ም የተካሄደውን አጠቃላይ ምርጫ ተከትሎ በተነሳው ቀውስ ውስጥ የብዙ ሰው ህይወት እንደጠፋ ይታወሳል። ያንን አጋጣሚ በማስታወስና በወቅቱ በመንግስት ታጣቂዎች የተገደሉ ዜጎችን ለመዘከር መላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ሰሞኑን በመኢአድ ጽህፈት ቤት ውስጥ የተከናወነ ስነ ስርዓት አዘጋጅተው ነበር። ሰለሞን አባተ የተለያዩ አካላትን አነጋግሮ ተከታዩን አዘጋጅቷል።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት፣ እንዲሁም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ ሁለታችሁም አመሰግናለሁ ለጊዜያችሁ። ባለፈው ሳምንት ውስጥ ሰኔ አንድን ምክንያት በማድረግ የመታሰቢያ ዝግጅት አዘጋጅታችሁ ነበረ። ሁለታችሁ ናችሁ በጋራ በመኢአድ ጽህፈት ቤት ውስጥ ያንን ፕሮግራም ያሰናዳችሁት። ይህንን የመታሰቢያ ዝግጅት የምታዘጋጁት በየአመቱ ነው ወይስ አሁን ለመጀመሪያ ጊዜ ማዘጋጀታችሁ ነው? ከ12 ዓመት በኋላ አንዳችሁ
መያድ በኩል ችግሩ ከተፈጠረ ጀምሮ በየአመቱ ይከበራል። በምንም አይነት መንገድ ተቋርጦ አያውቅም። እስካሁን ልዩ የሚያደርገው ያሁኑን ያው ሁለታችን እንደ አንድ ፓርቲ ሆነን በጋራ በምናደርገው ስራና በትብብር በምናደርጋቸው የስራ ሂደቶች ተግባብቶ አብሮ መከበሩ ልዩ የሚያደርገው ሁለቱ ፓርቲዎች እንደ አንድ በአንድ ጽህፈት ቤት በአንድ ሀሳብ በአንድ ፕሮግራም ማክበራችን ነው እንጂ በመያድ በኩል በየአመቱ የሚደረግ ስለሆነ ተቋርጦም አያውቅም።
እሺ አቶ የሽዋስ?
አዎ ትክክል ነው። አንድ አይነት ነው እንግዲህ የመያድ ትንሽ ለየት የሚለው የቅንጅቱ አካል ነበረ ሰባይ ከዛ በኋላ ነው የተመሰረተውና የፕሮፌሰር አስራት ወልደየስ መታሰቢያ የሰኔ አንድ መታሰቢያ አሁን ደግሞ በቅርብ የተገደለው የሰባይ ፓርቲ አባል የሳሙኤል አወቀ መታሰቢያ እነዚህ ሁሉ የነጻነት ጉዞው ሰማዕታት ናቸውና ነጻነት እስኪገኝ ድረስ ህዝብ በመረጠው እስኪተዳደር ድረስ የኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸው ለህዝቡም ለአባሎችም ለአመራሮችም እየገለጽን በየአመቱ እንቀጥላለን እና የተለመደ ነው ይሄ እያደረግነው ያለ ነው።
ለሁለታችሁም ያሉኝ ጥያቄዎች አሉ። ከዚያ በፊት ግን በዚህ ውይይት ላይ እንዲሳተፉ ከመንግስትም ወገን ከመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ተጠሪዎች ወይም ባለስልጣናት እንዲሳተፉ ጥረት እያደረግኩ ነው ያለሁት። በኢትዮጵያ ሰብአዊ መብቶች ኮሚሽን በኩልም እንደዚሁም በሰብአዊ መብቶች ጉባኤ በኩልም የሚሏቸው ሀሳቦች ካሉ ለማሳተፍ ጥረት እያደረግኩ ነው ያለ ያለሁት እና በተቻለና በተገኙ ጊዜ የእነሱንም ሀሳቦች ለማንጸባረቅ ለማሸራሸር ጥረት አድርጋለሁኝ። እና ወደ እናንተ አሁን ስመለስ፣ ለመሆኑ ለምን ሁለታችሁ ብቻ ሆናችሁ? ለምን ሌሎች አካላትን ለምን ሌሎች ፓርቲዎችን ማሳተፍ አልፈለጋችሁም? ከመንግስትስ በኩል እንዲሳተፉ እንዲገኙ በዚህ ስነ ስርዓት ላይ ሞክራችኋል ወይ ለማድረግ?
በነገራችን ላይ የሁለቱ ፓርቲዎች ቅድም ሙልጌታ እንደገለጸው ብዙ ስራዎችን አብረን እየሰራን ነው። ትብብር እና ከዚያም የላቀ ደረጃ ላይ ነው ያለ ነው። ሁለቱ ፓርቲዎች የሚባልም አይደለም፣ እንደ አንድ እየሰራን ነው ያለ ነው። ሌሎችን ፓርቲዎችንም ጋብዘናል፣ የተገኙም አሉ። ቅድም የጠቃቀስካቸው የሰብአዊ መብት ድርጅቶችም ተጠርተዋልም ተገኝተዋልም። የህግ ባለሙያዎች፣ የተለያዩ ድርጅቶች ኃላፊዎች ተገኝተዋል። ለዲፕሎማቲክ ማህበረሰቡ የተገኙ ሰዎች አሉ እና ሁለቱ ፓርቲዎች እንደ አንድ እየሰሩ ስለሆነ ነው ለየት የሚያደርገው እንጂ ሌሎችም ፓርቲዎች ተጠርተዋል፣ ተጋብዘዋል፣ እየተገኙም ተወካይ የላኩም አሉ።
የሚጨምሩት ያለ አቶ ሙሉጌታ?
ሀሳቡ እንዳለ ወስደውና መጨመር የምፈልገው ምንድን ነው፣ መያድ በዛን ጊዜ ለጉዳዩም ባለቤት ሆኖ ሰለባ ከሆኑ አባላትና ደጋፊዎች መካከል ሰለባ ከሆኑ ኢትዮጵያውያን አብዛኛው የቅንጅቱ እና ከቅንጅትም የመያድ አባላትና ደጋፊዎች ናቸው። በቅንጅቱ 75% ነበር መያድ መቀመጫ የነበረው በዛን ጊዜ ስንዋሃድም ራሱ ስንቀናጅ አራቱ ፓርቲዎች ወደ ቅንጅት ሲመጡ መያድ 75% ያክል ድምፅ ስለነበረው ነበር ክቡር ኢንጂነር አብሻውልም ፕሬዚደንት ለመሆን የበቁት በቅንጅቱ ጊዜ። ከዚህ አንጻር መያድ የሚያተኩርባቸው ተጎጂ የነበሩት የመያድ ደጋፊና የመያድ አባላት ነበሩ አብዛኛዎቹ። እና መያድ በጥቅሉ የጉዳዩ ባለቤት ነው እና ፕሮፌሰር አስራትን መታሰቢያና የሰኔ አንዱን የዘጠና ሰባት ሰማዕታት መታሰቢያ አሳልፈ ነው የማናውቀው። ከዚህ አንጻር ነው
እንግዲህ የ1997ቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ሕይወት ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ ላይ ሁሉ ብዙ ተጽዕኖ ጫና አሳድሯል፣ በስነ ልቦናም በአካልም። እና ያን ጊዜ ያንን ሁኔታ መንግስት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ፣ መንግስትም ከአቅም በላይ የሆነ ወይም ደግሞ ተመጣጣኝ ያልሆነ ኃይል አለመጠቀሙን፣ የህዝብን ጸጥታ፣ የሀገርን ደህንነት ጉዳይ፣ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው። እና እናንተ ሁኔታውን ስትገመግሙት፣ መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙት እና ባለፉት 12 ዓመታት ያለውን ሁኔታ ስትመለከቱ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል? የተለየ ሀሳብ ነው እናንተ ያላችሁ? መንግስት ያን ጊዜ ትክክል ነበረ? ምን ትላላችሁ? አቶ ይሸዋል፣
እንግዲህ በመታሰቢያ ፕሮግራሙም ላይ ተደጋጋሚ ሲነሳ የነበረው ዋናው የሞቱ ሰዎችን እያነሱ ማልቀስ ምናምን ሳይሆን ጉዳዩን ማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዛን ጊዜ የሞቱት እና አሁንም በምርጫ ስርዓት መቀየር አልተቻለም የሚለውን ነጥብ ትናንትናም በዚህ በመታሰቢያው ላይ ሲነሳ የነበረው አንዱ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ ዳኛ እንደሚሸነፍ ሲያውቀው ነው ወደ ግድያ የገባው። ድንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ምርጫ ቦርድ፣ ምንም እንኳን አሁንም ወደ 100% የሄደበት ቢሆንም ከዛን ጊዜ በኋላ ስርዓቱ ይዘን የባሰ ወደኋላ የሄደበትን ነው ያየ ነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥለዋል። ከ97 እንግዲህ እስካሁን ድረስ 11-12 ዓመት ሆኗል። በመሀል በክፍለ ሀገር በተለያዩ ክልሎች በአዲስ አበባም አሁን እስከ 2008 ድረስ ግድያ ቀጥለዋል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንም ግደሉ ብሎ ያዘዘ ባለስልጣን ተጠያቂ አልሆነም እስካሁን ድረስ የሚል ግምገማ አድርገናል። የሚያስደንቀው ነገር በእለቱም የተነሳው 547 ወረዳዎች 547 የተወካዮች ምክር ቤት የህዝብ ወኪል ነን የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ለውርርድ እኔ ወረዳ ላይ ሰው ሙቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ፣ አንድም ለህዝብ የሚቆረቆር እንደሌለ፣ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎችና ህዝባዊ መንግስት ዲሞክራሲያዊ መንግስት እስኪመጣ ድረስ የነዚህን ለእኛ ነጻነት ሲሉ የሞቱ እህት ወንድሞቻችንን አላማ ይዘን እንቀጥላለን የሚል መንፈስ ነው የነበረው። ሙሉጌታ ይጨምርበት።
እሺ፣ ወደ እሳቸው ከመሄዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ ለመከታተል ያህል። በእነዚህ 547 ወረዳዎች የተመረጡ የህዝብ ተወካዮች አንድም የህዝብ ተወካይ የለም ብለውኛል እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው? እርሶ ፓርላማው ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት?
አዎ፣ የውሸት ነው። ተግባሩ ነው እኮ የሚናገረው።
ውይይቱ በመጪ ዝግጅቶች ይቀጥላል።
አሁን ወደ ተከታዩ ዝግጅት እንዝለቅ።
በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መዘጋትና መከፈት ማኅበራዊና ፖለቲካዊ መስተጋብሮችን እያስተጓጎለና እያሰናከለ እንደሆነ ይሰማል። ጽዮን፣ ይህንን ጉዳይ በተመለከተ አንቺ ያነጋግርሻቸው ሰዎች ነበሩ በዚህ ሰሞን፣ እነማን ናቸው? ምንስ ተነጋግራቸው?
አዎ ሰለሞን፣ የኢንተርኔት መቋረጥ በነበረበት ባለፈው ሳምንት ውስጥ በኒውዮርክ ዩኒቨርሲቲ ሪሰርች ፌሎ የሆነውና ከዚህ በፊት በአምቦ ዩኒቨርሲቲ የህግ ትምህርት ክፍል መምህር የነበረው እንደዚሁም ደግሞ የዞን 9 የኢንተርኔት አምደኛ የሆነው ዘላለም ክብረትን በተጨማሪም በአሁኑ ሰዓት በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆነውና የኢንተርኔት አምደኛ ስዩም ተሾመን ሁለቱን አነጋግሬያቸው ነበረ። ኢንተርኔት መቋረጡ ያለውን አንደምታ ገልጸው ነበረ። በተጨማሪም አሁን የኢንተርኔት አምደኛ የሆነውን የሆርን አፌርስ አዘጋጅ ዳንኤል ብርሃንን ጨምሬ ከሶስቱ ጋር ውይይት አድርጌያለሁ። ይሄ ምን አንደምታ አለው ኢንተርኔት መከፈትና መዘጋት በሚል መነሻ ነበር ጥያቄ የቀረብኩላቸው። ዘላለም ክብረት ነው የሚጀምረው፣ ወደዛው እንለፍ።
እሺ፣ አመሰግናለሁ። እንዳልሽው በዚህ አመት በተለይ ባለፉት 12 ወራት ውስጥ 4 ጊዜ ነው የተዘጋው። የጎግል የፕሮዳክት ዳታ ትራፊክ እንደሚያመላክተው ከሆነ ሐምሌ 2008 ላይ ተዘግቶ ነበር። ኦገስት 2008 ላይ በድጋሚ ተዘግቶ ነበር። ስቴት ኦፍ ኢመርጀንሲ በታወጀ ሰዓትም ተዘግቶ ነበር ጥቅምት ላይ 2009። አሁን ደግሞ ለአራተኛ ጊዜ ነው የተዘጋው። ይሄኛው ልዩ የሚያደርገው ሳምንት ለሚሆን ጊዜ ሙሉ ለሙሉ በሚባል ደረጃ በተለይ መጀመሪያዎቹን 5 ቀናት መዘጋቱ ነው። ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። ይሄ ለዜጎች ማቀው እኔ ነኝ ጥሩ ይሄም ቢያነቡ ጥሩ ነው፣ ይሄም ባያዩ መጥፎ ነው እያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎችን ወክሎ የተቀመጠ አካል አይመስልም ይሄን እኔ የማቀው የሚል አይነት አንድምታ ነው የሚሰጠኝ። ከዛ ባለፈ ግን በዋናነት ኢትዮጵያ ብዙ ዓለም አቀፍ ህጎች አካል ነች። አሁንም የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ከ2017 ጀምሮ አባል ሆናለች። ከ2009 በፈረንጆቹ አቆጣጠር ጀምሮ ላለፉት ኦልሞስት 10 ዓመታት የተባበሩት መንግስታት በጀነራል አሴምብሊው እና በሂውማን ራይትስ ካውንስሉ የተለያዩ ሪዞሉሽኖች ኢንተርኔት የመጠቀም መብት እንደ ሌሎች መብቶች መታየት አለበት፣ በርካሽ ዋጋ ወይም አፎርደብል በሆነ ሁኔታና በቀጣይነት ስትረስ እያደረገ ኮንቲኒስሊ በምንም ሁኔታ ፖለቲካል አንሬስትም ኖረ በምንም ሁኔታ ኢንተርኔት ሙሉ ለሙሉ መዘጋት የለበትም የሚል ግልጽ የሆኑ ሪዞሉሽኖችን በተደጋጋሚ አወጥተው ብዙ ሀገራት ኢንዶርስ ያደረጉት ኢትዮጵያም እንደ ዩናይትድ ኔሽንስ ጀነራል አሴምብሊ አባልነቷ አባል ሁና ይህን ነገር ስታጸድቅ ከርማ አሁን እንደገና እንዲህ ሲዘጉት ለምንም አይነት ህግ የማይጨነቁ የሚፈርሙትን የሚስማሟቸውን ስምምነቶች ዓለም አቀፍ ስምምነቶችን ደንታም የማይሰጣቸውም እንደ ስርዓት ማለት ነው መንግስት ብዬ የማስበው ሰው እኔ የማስበው እንግዲህ ያው መንግስት ስልጣኔን ይጎዳል እኔ የፈለግኩትን ነገር ማግኘት አልችልም ብሎ ካሰበ ዜጎች ላይ ምንም አይነት ዳይምጣ ምንም ችግር የለበትም ለመዝጋት። እንደዛ ነው ያን እንድምታ ነው የሚሰለኝ።
ዳንኤል፣ እንግዲህ ባለፈው ዘላለምና ስዩም ኢንተርኔት ሲዘጋ የሰጡት አስተያየት ነበረ፣ ተሳታፊያችን ነበሩ የውይይቱ። ዛሬ ዳንኤል አንተን የጨመርንህና አሁን ኢንተርኔት ተከፍቷል፣ መንግስት ደግሞ ይሄንን ኢንተርኔት የዘጋው ለብሔራዊ ፈተና ተፈታኞች ጥቅም መሆኑን ገልጿልና አሁን ምንድን ነው አስተያየት ያለህ?
አመሰግናለሁ ሰጋብሽን። ሲሆን ምንድን ነው አሁን መጀመሪያ መስተር ያለበት ነገር ፕሪዲክታብሊቲ፣ ተገማችነት መኖር አለበት በአንድ የመንግስት አሰራር ውስጥ። ስለዚህ እንደው አሳማኝ ምክንያት የግድ አስገዳጅ ነገር ቢኖር እንኳን ያ ነገር ድንገት አይደለም የተፈጠረው። ከቀናት ከሳምንታት ከወራት ይስካካሉ ይፈፍና እንደሚኖር ስለዚህ አስቀድመው መናገር ወይ መግለጽ የሚታወቅ የሚገመት ፕሪዲክተብል ሆነ አሰራር ምን ያለበት ማንኛውም የመንግስት አሰራር ላይ እዛ ጋር መጀመሪያ ችግሩ የሚጀምረው ሲቀጥል የፈተና ስርቆትን ለመከላከል ተመራጩ የተሻለው አማራጭ ይሄ ነው ወይ አጠያቂ ነው ለምሳሌ መንገድ ላይ ዘረፋ ያጋጥማል ተብሎ ዋና መንገዶች አይዘጉም ወይ አውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም ልክ እንደዛው ይሄም አንድ የመገናኛ አውታር ነው በጎ ነገር እንደሚሰራ ሁሉ አሉታዊ ነገር ሊሰራ ይችላል ለዛ መንግስት የራሱ ለቤት ስራ መስራት አለበት ወይ ተማሪዎቹን ንቃት ማስጨበጥ ይሁን ወይ ፈተና እንዳይሰረቅ በቃ ማጠናከር ይሁን whatever እንጂ መዝጋት እንዳልጣጫ ራሱ መታየት የለበትም ሌሎችን አማራጮች ቢያንስ አሟጣሽ መጨረሻም ትይዝበት መሆን አለበት ብዬ ነው የምወስደው ከዛ ሌላ እዚህ ጋር በተያያዘ ከመንግስት ሰዎች ጋር እንደገጣሚ አሁን ኢንፎርሜሽን ኮሚኒኬሽን ሚኒስተር ኢንተርቪው አድርጌያቸው ነበር በዚህ በተዘጋበት ጊዜ እኛ ኢንተርኔትን ወይ ደግሞ መገናኛ ቴሌኮምን እንደ ቅንጦት አይደለም እናየው እንደ መሰረታዊ አስፈላጊ ኢንፍራስትራክቸር ነው የምንቆጥረው አይደለም ያው ብዙ ጊዜ መንግስት ሰዎችም ይህንን ያንጸባርቁት ያ ከሆነ ድንገት ተነስቶ መንግስት አስር ቀን ሲዘጋው ብዙ ነገር ነው የሚያበላሸው እንደ ቅንጦት ቆጥሮት ነው ምትዩ መልሶ ደግሞ እንደገና ፖሊሲ ይዞታቸው የለም ይሄ መሰረታዊ ነገር ነው ጋም ገጠር እንዲዳረስ ስለምንፈልግ መንግስት ራሱ ነው ይህን ማስታደር ያለበት ይባላል እኔ እዚህ ጋር ራሱ መሰረታዊ ነው ግጭት ተቃርኖ ይታየኛል ስለዚህ መንግስት ቴሌኮምን እንደ ቅንጦት ነው የሚቆጥረው ወይስ እንደ መሰረታዊ ነው የሚቆጥረው እንደ መሰረታዊ የሚቆጥረው ደግሞ ከሆነ ድንገት ተነስቶ አስር ቀን ሊዘጋው አይችልም ስለዚህ እዚህ ጋር የፖሊስ አቋሙም ማጣጣም ማጥራት ያለበት መስኛል።
ዳንኤል አመሰግናለሁ። ከሞላ ጎደል ያነሳው ሐሳብ ምን ነገሩ ላይ ትኩረት አድርጋለና እስቲ ሲዩም አስቀድሞስ ቢገለጽ ለእንደዚህ አይነት ጉዳይ ኢንተርኔትን መዝጋት ተገቢ ነው ወይ የሚለው ላይ ሐሳብ ስጥ።
በመጀመሪያ ማለት በአጠቃላይ በዚህ በመዝጋቱ ጉዳይ ጋር ተያይዞ አንድ መጨመር የምፈልገው ነገር በጠቅላላው የኛን መንግስት ባህሪ ነው በደንብ የሚያሳየው። አሁን ከፈተና ጋር በተያያዘ ብቻ ሳይሆን ካለፈው አመት ጀምሮ አመትና ሁከት ተነሳባቸው ቦታዎች ሁሉ የኢንተርኔት አገልግሎት እነዛን ቦታዎች ብቻ በመለየት ሲቋረጥ ነበር። ለምሳሌ እኔ ያለሁበት አካባቢ በጣም ለረጅም ጊዜ የኢንተርኔት አገልግሎት እንኳን ቢኖር ማህበራዊ ሚዲያዎችን እንዳንጠቀም ታግደን ቆየንበት ነገር ነው የሚያሳየው። እና ይሄ በራሱ አንድ የሚያሳየው ነገር ምንድነው እንደማንኛውም አምባገነን እንደሆነ መንግስት የኛም መንግስት የመረጃ አቅርቦት ስርዓቱ ሙሉ ለሙሉ የመቆጣጠር ይሄ የኢንፎርሜሽን ሞኖፖሊ በበላይነት የመቆጣጠር ፍላጎቱ ነው በግልጽ የሚያሳየው የኢንተርኔት መዘጋቱ። ይሄ ካለፈው አመት ጀምሮ ካየነው አንጻር ስንመለከተው ማለት ነው። ሁለተኛ ከዚህ ከፈተና መቋረጡ ጋር በተያያዘ አንድ የሚያሳየው ነገር ምንድነው የተማሪዎቻችን የወደፊት የትምህርት እድል በሚወስን ጉዳይ ላይ በአገሪቱ የትምህርት ጥራት ላይ ከፍተኛ ተጽዕኖ በሚፈጥር ጉዳይ ላይ መንግስት እንደ መንግስት ኃላፊነት እንደሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ቅድም እንዳልሽው ቀድሞ መንግስት ይህን ነገር አሳውቆ ቢሆን ምን ለውጥ ይመጣል? እሱ ምንም ሊለውጠው የሚችለው ነገር የለም። ምክንያቱም የፈተናው መውጣት የሚያሳየው በመንግስት ስራና አሰራር ላይ ያለውን ክፍተት ነው። ይሄ ወቅታዊ ፖለቲካዊ ጉዳይ አይደለም። ይሄ ቀላል ጉዳይ አይደለም። ይሄ የሀገራችን አጠቃላይ ማህበራዊ ቀውስ ሊያስከትል የሚችል የወደፊት የወጣቶች የትምህርት እድል የሚወስን የትምህርት ጥራትን ላይ ከፍተኛ ተጽዕኖ የሚፈጥር ጉዳይ እንደመሆኑ ይህንን በዚህ በመንግስት ስራና አሰራር ሂደት ውስጥ የተፈጠረ ችግር እንደመሆኑ መንግስት ይህን ጉዳይ ለይቶ ማስተካከል ነበረበት ነው። ሆኖም ግን መንግስት የወሰደው ምንድን ነው እንግዲህ ያው ኢንተርኔት አቅርቦት ሙሉ ለሙሉ ማቋረጥ ነው። አንድ እዚህ ጋር መታየት ያለብን ነገር በኢንተርኔት አቅርቦቱ ራሱ በዓለም አቀፍ ደረጃ ቢታይ ከ180 ሀገሮች 173ኛ ደረጃ ነው ኢትዮጵያ ያለችው። የኢንተርኔት አቅርቦት ተጠቃሚ የሆነው ማህበረሰብ እኮ በአጠቃላይ ቢታይ ራሱ 2% አይሞላም። እና ይሄ በሆነበት የአገልግሎት ዋጋው የኢንተርኔት የምንከፍለው ዋጋ እጅግ በዓለም በጣም ውድ ከሚባሉት አንዱ ነው። አቅርቦቱ ደግሞ በዓለም የመጨረሻው ዝቅተኛ ነው። እንደገና ደግሞ ስትመጪ የኢንተርኔትን ቁጥጥሩ አሁን በዚህ ኢንተርኔት በመዝጋት ባለፉት ሁለት ዓመታት እንዳየነው ኢንተርኔት በማቋረጥ ረገድ የመንግስት ቁጥጥር ከዓለም ደግሞ የመጨረሻው ከፍተኛ እንደሆነ ነው የሚያሳየን። እና ይሄ በቃ መንግስት የመረጃ አቅርቦት ስርዓቱ ሙሉ ለሙሉ የመቆጣጠር ካለው ፍላጎት የመነጨ ነው ነው። ሁለተኛ ይህን አቋራጭ መፍትሄ ስንወስድ በራሱ ኢንተርኔት አገልግሎትን እንደ መሰረታዊ መብት ለምሳሌ እንደ ኖሮ ያሉ ሀገሮች እንደ መሰረታዊ መብት ነው እንትን የሚሉት እኛ አንደኛ ከአቅርቦት ራሱ የለንም፣ ሁለተኛ ከዋጋ ከፍተኛ ነው የምንከፍለው፣ ሶስተኛ መንግስት ይህን ነገር እየተከታተለ ነው የሚያቋርጠው። መንግስት የራሱ ስራና አሰራር ችግሮች እዛ ውስጥ የሚታዩ ችግሮችን ከመቅረፍ ይልቅ የእኛን መብትና ተጠቃሚነትን ማቋረጥ የእኛን መብት በሚጥስ መልኩ ማቋረጥ እና በዛ መልክ የሚያደርገው ነገር ነው በግልጽ የሚያሳየው ብዬ ነው።
እንግዲህ ይሄ ዜና መውጣት ከጀመረ ጊዜ ጀምሮ እኛም ዌብሳይታችን ላይ ስንለቀው አንዳንድ ሰዎች አስተያየት ይሰጣሉ። የኢንተርኔት መቋረጡን የሚደግፉ አሉ። ለምሳሌ በሶሻል ሚዲያ ላይ ያተረፍነው ነገር የለም፣ ኢንተርኔት መዘጋቱ ጠቅሞናል። አንዳንዶቹ እንደውም በቃ ወሬ አጣችሁ አይደል የሚል ማስተያየት ይሰጣሉ። እና እንደዚህም የሚሉ ወገኖች አሉ። ለአንድ ማህበረሰብ ኢንተርኔት መቋረጡ ተገቢ አይደለም ብላችሁ አሳስቧችሁ አስተያየት የምትሰጡበት ምክንያት ምንድን ነው? ዘላለም ወደ አንተ ልምጣ።
ምንም አያለው እንደዛ የሚሉ ሰዎች ምንድን ነው ቢዘጋ ለትንሽ ቀና ተማሪ ቢፈተኑበት ደግሞ ኢንተርኔት ያን ያክል ወሳኝ ነው? ሰዎች ያው በግል ስለ እኔ መብት እየተናገሩ ነው። ያንተ ኢንተርኔት ባትጠቀምስ ምን ችግር አለው እንደማለት ስለ ሌላ ሰው መብት
መወሰን ልክ አይደለም እያስባለሁ መጀመሪያ። ሁለተኛ ምንድን ነው እንደ ሀገር የመንግስት ፕሮፓጋንዳ ሊትራል እንደዚ አይነት እንትኖችን ፈጥሯል። እኛ እያደረግን ያለ ነው ለመልካም ነገር ነው፣ ተማሪዎቻችን ጥሩ ውጤት እንዲያመጡ፣ ተማሪዎቻችን እንዳይረበሹ ነው የሚለው የመንግስት ፕሮፓጋንዳ እንዴት እንደሰራ ሶሳይቲም እንዴት እንደሚቀረጽ ጥሩ ማሳያ ነው የሚመስለኝ። ሰዎች መብታችሁን ተነጥቃችኋል ሲባሉ እሰይ እንኳን ነጠቀኝ ማለት የጤን አይመስልሽም፣ ግን ፕሮፓጋንዳ እንደዛ ነው የሚሰራው ሊትራሊ ማለት ነው። ለዛ ነው ቅድም አባታዊነት መንግስት ለዜጎች የሚል ይሄ በጣም ባህሪ ያለው በጣም መጥፎ የሆነ አምባገነናዊ ባህሪ ነው። ዜጎችም ይታለላሉ። ልክ አሁን እንደምትነግሪን እኔም በጣም እያየው ነበረ፣ ቢዘጋስ ምን ችግር አለው የሚል አይነት ማለት ነው። ያው መንግስት ለረጅም ዓመታት የሰራው ፕሮፓጋንዳ ነው። ለሰላማችሁ ሲባል መብታችሁን ትሰጡኛላችሁ የሚል፣ ለደህንነታችሁ ሲባል የእናንተ መብት እቀማለሁ የሚል ሰውን አሳምኖታል ጥሩ እያለ ማለት ነው። ይሄ ደግሞ ኢን ዘ ሎንግ ራንም በዩ አሁንም ቢሆን በጣም በጣም ለሀገሪቱም መጥፎ ነው፣ ሰብአዊ መብት ለሚባለውም ነገር በጣም ጠንቅ ነው የሚመስል።
ዳንኤል እዚህ ላይ የምትሰጠው አስተያየት አለህ? ምክንያቱም አንተን አይሃለው ሶሻል ሚዲያ ላይ ከተለያዩ ሰዎች ጋር በተለያየ ሀሳብ ውይይት ስታደርግና ስትመላለስ አያለሁኝ እና እንደዚህ አይነት አስተያየት የሚሰጡ ሰዎች አሉ እሱ ላይ የምትለዋለ?
እንግዲህ አሁን አንድ የመንግስት ውሳኔ በሁለት መልኩ ነው የምንገመግመው። መጀመሪያ ውሳኔው የተሰጠበት ሂደት ወይም ውሳኔ ተግባራዊ የተደረገበት ሂደት ፕሮሰሱ ፕሮሲጀራል ቫሊዲቲ ሊኖረው ይገባል። ሂደቱ ትክክል ነው ወይ ማለት ግልጽ ነው ወይ ተገማች ነው ወይ በግልጽ ተቋቋሙ አሰራሩ ተከትሎ ነው ወይ የተሰራው ወይ ተርፈ፣ እነዚህ እናያለን። ሁለተኛ ደግሞ ራሱ ውሳኔዎች አስፈላጊ ነው ወይ ተገቢ ነው ወይ ብለው እናያለን። አሁን አማራጭ አልነበረም። ፈተናውን ለማካሄድ ኢንተርኔት መዝጋት የግድ አስፈላጊ ነበር ቢባል እንኳን ያ ራሱ አጠያቂ የሆነ ነጥብ ነው። ቢባል እንኳን ይሄ ነገር የተወሰነበትና ተግባራዊ ይደረግበት ሂደት ግልጽነትም ተገማችነትም ይጎድለዋል። ምክንያቱም የግድ አስፈላጊ የሆነ ነገር ሊደረግ እንኳን ቢሆን ሰዎች ለዚህ እንዲዘጋጁ፣ ምክንያቱም በኢንተርኔት ስራ የሚሰሩ ሰዎች አሉ፣ የተለያየ መልክ የሚለዋወጡ አሉ፣ ማመልከቻ ለማስገባት የመጨረሻ ቀናቸው የሆኑ ሰዎች ድንገት ኢንተርኔት ዘግቶ ሲቸገሩ ነበረ። በመጀመሪያ ሁለት ሶስት ቀናት በተለይ ትርምስ ነው የነበረው። ስለዚህ ሁለቱን ገጽታ ነው ማየት ያለብን። እንደው የግድ አስፈላጊ ነበር ለተማሪዎች ሲባል የግድ መዘጋት ነበረበት፣ በቃ እንኳን ተዘጋ የሚል ሰው ራሱ እንኳን ያ ውሳኔ የተወሰነበት ሂደትና ተገባ ደረግበት ሁኔታ ላይ ስቲል ግምገማ መስጠት አለበት። ስለዚህ ሁለቱም ነው መጥቦችም ቅድም ማሳት የፈለግኩት። ከዚህ ሌላ ምንድነው እኛ ሀገር ያለው ችግር ስለ መብት ያለን ግንዛቤ አናሳ ነው፣ በጣም ዝቅተኛ ነው። ስለዚህ ሶሻል ሚዲያ ቀርቶ ሌላም ነገሮች ማንኛውም መሰረታዊ ነገር ማለት የአንድ ሰው መብት ስለሆነ የግለሰብ መብት ስለሆነ መከበር ይገባዋል የሚል በግለሰብ መብት ላይ ያለን እምነት ጥንካሬ ያለው መሰረት የያዘ አይደለም። ስለዚህ ሁሉ ጊዜ እኛ አንድ ነገር የምንፈልገው ወይም የምንወደው ከሆነ ለሁሉም ሰው ቢደረግ እንደግፋለን። እኛ ደስ የማይለን ነገር ደግሞ ከሆነ ሌላውም ሰው ባያገኘው ችግር የለብንም። ሶሻል ሚዲያ ላይም እንደዛ ነው። ስለ ሶሻል ሚዲያ ጥሩ አመለካከት የሌላቸው ሰዎች እኔ ባልወደውም፣ ግን ሶሻል ሚዲያን ዳንኤል ይፈልገዋል ወይ ደግሞ ዛሬም ይፈልገዋል፣ ስለዚህ መጠቀም መብቱ ነው መከበር አለበት ብለው አያስቡም። ወደዛ ሳሰ ደረጃ አልደረሰም። ይሄ በሶሻል ሚዲያ ብቻ ሳይሆን በሌላው በፕሬስም፣ በፍርድ ሂደትም፣ በህግ ሂደትም በማንኛውም የምናየው ነው። ስለዚህ በግለሰብ መብት ላይ ያለን አመለካከት መሰረት የያዘ ስላልሆነ ሰውም ሶሻል ሚዲያ መጥፎ ነው መጥፎ ነው ብለሽ በማውራት ብቻ እንደዚህ አይነት እገዳዎችን የሚደግፍ አሳሰብ እንዲይዝ ማድረግ ለፕሮፓጋንዳ ተጋላጭ ነው ባጭሩ።
ስዩም እዚህ ላይ የምትጨምረው ነገር አለ?
በመጀመሪያ ነገር እኔ ስለ ሌላው ሰው መብት ከመጠየቄና ያንን መሰረት አድርጌ ጥያቄ ከማቅረቤ በፊት እኔ ራሴን መብት ነው በዋናነት ስለ ራሴን መብት ነው እና ስለ ራሴ ነጻነት ነው መከራከር የምፈልገው መወክሎም ራሴን ነው እና በዚህ ረገድ ስትመለከችው ኢንተርኔቱን መጠቀሙ ማህበራዊ ሚዲያዎችን መጠቀሙ የእኔ ሀሳብን በነጻነት የመግለጽ መብቴ ነው። በኢንተርኔት አማካኝነት የራሴን ስራዎች መስራት ከዛም አልፎ በዋናነት ከማህበራዊ ሚዲያዎች ጋር በተያያዘ ሀሳብና አመለካከት በነጻነት የምገልጽበት መድረክ ነው ለእኔ እና ይሄ ነገር መዘጋቱ አግባብ ነው የሚለው ሀሳብ የአንተ መብት መጣሱ የአንተ ሀሳብ በነጻነት እንዳትገልጽ መደረጉ አግባብ ነው ከማለት ጋር አያይዤ ነው የምመለከተው። ከዚህ በተጨማሪ የኢንተርኔት አገልግሎቱ ሲቋረጥ በተለይ የመጀመሪያ ቀናት ላይ እኮ ለምሳሌ ባንክ አገልግሎት የማናገኝበት ደረጃ ላይ ደርሰን ነበር። ከፍተኛ ሰልፍ ነበር። እኔ በግሌ ረጅም ጊዜ ቆሜ አቋርጬ ሄጄ ወደ ስራ ተመልሼ እንደገና ሄጄ ነው ገንዘብ ማውጣት የቻልኩት እና ከመንግስትና የግል ተቋማት የአገልግሎት አሰጣጥ ረገድ ራሱ የተፈጠረው ክፍተት በራሱ እኮ አንድ ጉዳት ነው ከመዘጋቱ ጋር በተያያዘ ማለት ነው። ዋናው ግን ሊሰመርበት የሚገባው ነገር አሁን ይሄ ከፈተናው ጋር በተያያዘ ኢንተርኔቱን ማቋረጥ ችግሩን በዘላቂነት ይፈተዋል ወይ ነው። ከተቋማት አገልግሎት አሰጣጥ ጋር በተያያዘ ያለው ችግር አንድ ነገር ነው። ከእኔ የግል መብት ጋራ ሀሳቢ በነጻ የመግለጽ መብት የተያያዘው ሌላ ነገር ነው። እሱ እንዳለ ሆነው ይሄ ችግር እኮ ሀገራዊ እኮ የሀገር ጉዳይ እኮ ነው። የወጣቶቻችን የወደፊት የትምህርት እድልን የሚመለከት ነው። የሀገሪቱ የትምህርት ጥራት የሚመለከት ነው። መንግስት የወሰደው እርምጃ ችግሩን በዘላቂነት ይቀርፋል ወይ ብለን ስንል አይቀርፍም ነው። ያ ደግሞ ምንድን ነው የኢንተርኔት አገልግሎት እዚህ ሀገር መስጠት ከተጀመረ እኮ ሁለት አስርት ዓመታት አልፈዋል። አጠቃላይ ሀገር
ፈተናዎች ሲሰጡ ደግሞ 56 ዓመት አልፏቸዋል። በእነዚህ ያህል ዓመት ጊዜ ውስጥ እንደዚህ አይነት ችግሮች ሳይፈጠሩ ቆይተዋል። ካለፈው ዓመት ጀምሮ ችግር ተከስቷል። ከሆነ ይህን ችግር ስርዓቱን ሲስተሙን ማስተካከል አይቻልም ወይ? የኢንተርኔት ማቋረጡ በራሱ ዘላቂ መፍትሄ ላይሰጠን ትርጉም አልባ ነው። አንድ ከዛ አንጻር ነው የምንቃወሙ። ሁለተኛ ነገር የኢንተርኔት መዝጋቱ በራሱ በተማሪዎቻችን ስነ ልቦና ላይ የፈጠረውን ነገር መቅረፍ ይቻላል ወይ? ኢንተርኔት ሲዘጋ እኮ ፈተና ስለወጣ ነው እየተዘጋው ብሎ ነው ተማሪ የሚያስበው እንጂ ፈተና እንዳይወጣ ታስቦ ነው። ስለዚህ ኢንተርኔት ስለተዘጋ ፈተና አይወጣም ብሎ አያስብም። ስለዚህ በተማሪዎች ስነ ልቦና ላይ የፈጠረውን ችግር አስወግዶ አላስወገደም። ስለዚህ መዝጋቱ አሁንም መፍትሄ ሊሆን አይችልም፣ ጥሩ አይደለም ነው። ከዛ ባለፈ በመንግስትና በህዝብ መካከል ያለው የመተማመን ስሜት አልጎዳውም ወይ? መንግስት በራሱ ስራና ስራ ሂደት ውስጥ ያለውን ችግር መቅረፍ ተስኖ አጠቃላይ ኢንተርኔት አገልግሎቱን ማቋረጥ እና በዛ መልኩ አቋራጭ መፍትሄ ለመስጠት መሞከሩ በራሱ መንግስት ስራውን በመስራት ሂደት ላይ ችግሮቹ በመቅረፍ ሂደት ላይ በህዝቡ ዘንድ ያለው እምነት እና ተአማኒነት እጅግ አድርጎ ነው ይጎዳው። ከዚህ ሁሉ አንጻር ስንመለከተው፣ በሀገር አቀፍ ደረጃም ስንመለከተው፣ ከግሌ ከራሴ መብት አንጻር፣ ሁለተኛ ከተቋማት አገልግሎት አሰጣጥ ጋር በተያያዘ ስንመለከተው ምንም ትርፍ የለውም፣ ጉዳት ብቻ ነው ያለው። ይሄ ሁሉ እንዳለ ሆኖ በዓለም ላይ የመጨረሻ ዝቅተኛ የኢንተርኔት አገልግሎት ባለበት አገር ሙሉ የኢንተርኔትን መቆጣጠር እችላለሁ የሚለውን የመንግስትን አቅም ይሄ ኔጌቲቭ የሆነ አቅም ከማሳየት በስተቀር ሌላ ምንም ፋይዳ ሊኖረው አይችልም። የኢንተርኔት አገልግሎት መሰረተ ልማትን ከማስፋፋት ይልቅ የኢንተርኔትን አገልግሎት ለመቆጣጠር የሚችል አዲስ ቴክኖሎጂ አምጥቼ እሱን ማሳየት እችላለሁ የሚለውን እጅግ በጣም ኋላ ቀር የሆነ አመለካከት ከማጋለጥ በዘለለ ምንም አይነት ፋይዳ የለውም።
ለማጠቃለያ አጠር አጠር ያለ ደቂቃ ለዳንኤል እና ለዘላለም ልስጥ። ዳንኤል፣ ወደፊት የኢንተርኔት መዘጋትም ካለ ወይም መንግስት ሊወስደው ይገባል ብለህ የምታስበው እርምጃ ካለ አንድ ላይ አጠቃልልን።
እንግዲህ ኢንተርኔት አዲስ መድረክ ነው። አዲስ መድረክ አዲስ ፈተናም አዲስ እድሎችም ያሉት ነው። አዳዲስ እድሎችን አምጥቷል፣ አዳዲስ ፈተናዎችን አምጥቷል። ይህንን በሚመጥን ሁኔታ በሚመጥን መልኩ እንዴት መያዝ እንዳለበት እንዴት መንቀሳቀስ እንዳለበት ነው መንግስት መዘጋጀት ያለበት እንጂ ያ ድሮ ለጋዜጣ ወይም ደግሞ ለሌሎች በሌሎች መስኮች ድሮ ይደረግ የነበረውን ስልት ይዞ መጥቶ እዚህ መንገድ ሀገሪቱ እኔ ብዙ የሚያስኬድ አይመስለኝም። ወደ ተጨባጭ ስናመጣ ምን ማለት ነው? ኢንተርኔት መዝጋት መፍትሄ ሊሆን አይችልም። እንደ ሀገር ኢትዮጵያ ከምትፈልገው ከኮንፈረንስ ቱሪዝም፣ ዲፕሎማቲክ ካፒታል ከመሆን አንጻር ሁሉ ነው ችግር ያለበት። ዳንኤልን ወይም ደግሞ ስዩምን ይነካል ወይም እነሱ መፍትሄ ይነካል ብቻም አይደለም፣ ራሱ ለመንግስትም ራሱ ነው ችግር ይፈጥርበት። ይሄ ነገር ብዙ ያስኬደው። ስለዚህ ይህንን የሚመጥን የአሰራርና የአሳሰብ ብቃት ላይ ተገኝቶ ኢንተርኔቱን ለህዝብ አገልግሎት ለግለሰቦች ደስታ የሚሆን ለህዝብ ጥቅም እንዲውል የማድረግ ሁኔታ ላይ መገኘት ያለበት እንጂ ይህን ኋላ ቀር የሆነ የመዝጋት የመክፈት ጨዋታ ቢቀር ነው እንደ ሀገርም ብዙ የሚያስኬድ አይመስለኝም።
እሺ ዘላለም፣ እስቲ ሀሳብህን አጠቃልልን።
አመሰግናለሁ። ያው እንግዲህ በተደጋጋሚ የነበሩት የኢንተርኔት መዘጋቶች የሚያመለክቱን ነገር ምንድን ነው? አንደኛ አጠቃላይ አገሪቱ ውስጥ ላለችበት ሁኔታ ላለፉት አንድ አመት ከስድስት ወር ለሚበልጥ ጊዜ ብዙ ተቃውሞ ነበረ። መንግስት ለዛ የሚወስደው ሜዥር ሰዎችን መግደል፣ ሰዎችን ቴክኖሎጂውን ማፈን ነገሮችን የሚያበሱ እንጂ ራሱን ወደ ውስጥ የማየት ነገር አይደለም። ኢንተርኔትን በተደጋጋሚ መዝጋት የዛው ኤክስቴንሽን ነው። ባለፈው አመት ፈተና ወጣ። የወጣበት ምክንያትም ፖለቲካዊ ምክንያት ነው። ለፖለቲካዊ ምክንያት መፍትሄ እንደ መስጠት አስቸኳይ ጊዜ አዋጅ አውጀሽ 30,000 ሰው የሚሆን አስረሽ እንደገና አሁኑ ኢንተርኔት መዝጋት መንግስት ከትላንቱ አይማርም፣ አገሪቱንም በጣም ጧፍ ላይ ነው የሚከታት። ሌላው ሁለተኛው ይሄ አሁኑ የሚያሳየን ነገር ምንድን ነው? የሰብአዊ መብት ለሚባለው ነገር አጠቃላይ ያለውን እይታ ነው። መንግስት ኢንተርኔት እንዳልኩሽ የሰብአዊ መብት አካል ነው። መንግስት አባል የሆነባቸው ህጎች፣ ዓለም አቀፍ ህጎች አብሮ ያጸደቃቸው የሰብአዊ መብት ነው ብለው በየትኛውም ሁኔታ ሊቋረጥ አይገባም። በየትኛውም ሁኔታ ኮንቲኒስ በሆነ ሁኔታ ነው ኢንተርኔት መሰጠት ያለበት እያሉ መንግስትም እሺ ብሎ አብሮ እያጸደቀ ከዛ ደግሞ ቤት ሲመጣ ኢትዮጵያ ሲመጣ እንደገና መዝጋት ምንም አይገደውም እንደማለት ነው። ለእንደዚህ አይነት መብቶች ግድ አይሰጠውም እንደማለት ነው። አሁንም አልተከፈተም። ሶሻል ሚዲያዎች ስቲል እንደተዘጉ ናቸው። ፓርሻሊ ነው። መንግስትም ራሱን አላረመም። በዚህ ሁኔታ ነገሮች ይቀጥላሉ ብዬ አላስብም። መሻሻል ያለባቸው ብዙ ነገሮች አሉ ነው።
ስዩም ተሾመ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ፣ ዳንኤል ብርሃነ እንደዚሁም ደግሞ ዘላለም ክብረት ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ እናመሰግናለን። መልካም
ቴንክዩ።
በጣም
እሺ። መልካም
ቆንጆ የንግግር አጀንዳ፣ ቆንጆ ውይይት ነበረ ጽዮን ያነሳችሁት። አድማጮቻችንም በዚህ ጉዳይ ላይ እንድትሳተፉ እንጋብዛለን። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና
ሶሎሞን አባተ ነን።
ቀጣዩ ዝግጅታችን ከጋበዝናችሁ የቴዲ አፍሮ ብራናይ ሙዚቃ ጋር ይገናኛል። ቴዲ አፍሮ ባለፈው ለአሜሪካ ድምጽ ቃለ ምልልስ በሰጠበት ወቅት ይሄንን ብራናይ የተሰኘውን ዘፈን ከሐዲስ ዓለማየሁ ፍቅር እስከ መቃብር መነሻ ሐሳቡን ወስዶ በአራት ደቂቃ አሳጥሮ እንደሰራው ገልጾልን ነበር።
ያንንም ያክል ታሪክ በአራት ደቂቃ
እንደሱ ብለን ነበር የጠየቅነው እኛም።
አሁን ለሰብለ ወንጌልና ለበዛብህ ፈጣሪ አባት
ለሐዲስ ዓለማየሁ ደብረ ማርቆስ ከተማ ላይ ሐውልት ቆሟል። በወቅቱ ዜናውን አድርሰን የነበረ ቢሆንም በስነ ስርዓቱ ላይ ተገኝቶ የነበረው መለስካቸው አማሃ ተጨማሪ ያለው ከሰለሞን ጋር ተጫውቷል።
መለስካቸው እንደምን አመሸህ?
እንደምን አመሸህ ሰለሞን?
እግዚአብሔር ይመስገን ደህና ነኝ። የታላቁ ደራሲ የሐዲስ ዓለማየሁ ሐውልት ምረቃ ላይ ተገኝተህ ያቀረብከው ሪፖርት ነበረ እና ያን ጊዜ አጠር ያለች ዘገባ ነበር ለዕለቱ ያቀረብነው እና ዘርዘር ያለውን ሁኔታ ደግሞ በሌላ ዝግጅት እንደምታቀርብ ቃል ገብተህ ነበር። የተለያየ ነው። አሁን እንግዲህ ያንን ቃልህን እንድትፈጽም ነው ወደ አንተ የተመለስኩትና እስቲ ምን ይመስል ነበር መለስካቸው? አጫውተኝ።
እንግዲህ በደብረ ማርቆስ ዩኒቨርሲቲ የሐዲስ ዓለማየሁ የባህል ጥናት ተቋም አምስተኛውን ዓመታዊ ጉባኤ ነበረ ያካሄደው በዛን ወቅት እና የዚህን ዓመት የተቋሙን ጉባኤ ልዩ የሚያደርጉት እንደኔ ከሆነ ሁለት አበይት ክንውኖች ነበሩ። አንዱ የአቶ ሐዲስ ዓለማየሁን ሐውልት በደብረ ማርቆስ ከተማ ዩኒቨርሲቲ አቁሞ ለከተማው አስተዳደር ማስረከቡ ሲሆን፣ ሁለተኛው ደግሞ ደራሲው በሕይወት እያሉ ሳያሳትሙት ትተውት ያለፉትን የግጥም መድበል አሳትሞ ለሕዝብ ማቅረቡ ነበረ። ሁለቱንም ክንውኖች ነው እንግዲህ ትልቅ አድርጌ ለማቅረብ የፈለግኩት የነበረው እና የሐዲስ ዓለማየሁ ሐውልት በደብረ ማርቆስ ከተማ የቆመው በተለምዶ ቅዳምን ገበያ ተብሎ የሚታወቅ አለ ከተማ ውስጥ እና በነሐስ የታነጸ የሐዲስ ዓለማየሁ ሐውልት በመጠኑ ትልቅ የሚባል ሐውልት ይመስለኛል። ሐዲስ ሙሉ ልብስ ለብሶ እዚያ ቅርጹ ላይ የሚታየው መጽሐፍ በግራ እጃቸው መጻፊያ በቀኝ እጃቸው ይዘው ካሉበት ወደ ምስራቅ ደቡብ አቅጣጫ ወደ ደብረ ማርቆስ ዩኒቨርሲቲ እንዲመለከቱ ተደርገዋል። በዚህ በቅርጹ እና ዩኒቨርሲቲው ይህን አቁሟል። በዕለቱ የዩኒቨርሲቲው ፕሬዚዳንት ዶክተር ቡስፌ ምትኩም ሐውልቱ የቆመለትን ዓላማ በተመረቀበት ዕለት አብራርተው ነበር።
ወጣቱ ትውልድ በተለይ አሁን እየመጣን ያለን ትውልድ ከእሳቸው ስራዎች እንድንማር እሳቸው ለሀገር ያበረከቱትን ነገር እንድናውቀው የእሳቸውን ማንነት የእሳቸውን ሞራል የእሳቸውን ተነሳሽነት ወስደን ደግሞ ለሀገራችን ሁላችንም እንድንነሳሳ እንደሳቸው እንኳን ባይሆን በምንችለው አቅም ለዚች ሀገር እንድንሰራ ለማድረግ ነው ደብረ ማርቆስ ዩኒቨርሲቲ ይህንን ሐውልት እዚህ ያቆመው።
መለስካቸው፣ ምንድን ነው ለመሆኑ ወጣቱ ትውልድ ወይም ትውልድ በአጠቃላይ ከአቶ ሐዲስ ሊወስድ የሚችለው ሊማር የሚችለው ነገር የተባለው በዚህ መድረክ ላይ? እንደውም
ባይገርምህ ከዚህ ከምርቃቱ በፊት በአዳራሽ በተደረገ ስብሰባ በጉባኤው ላይ አንዱ ዋና ክንውን ሆኖ የቀረበው በሕይወት ዘመናቸው ሳይታተም የቆየውን የግጥም ድርሰቶቻቸውን በአንድ መድብል አቅርበው ዩኒቨርሲቲው ጥበበ ቃል ነው የሚባለው ጊዜ ስነ ጽሁፍ የምንለዋለን ትልቅ ታዋቂ የሆኑ ዶክተር ታዬ አሰፋ እንዲሁም በጣም የታወቁ አርታዬ ናቸው በእሳቸው ተዘጋጅቶ በዩኒቨርሲቲው አነሳሽነት ማለት ነው ታትሟል እና እዚህ ሲያስተዋውቁ ዶክተር ታዬ ማለት ነው ይሄ መድብል የአቶ ሐዲስ ዓለማየሁን ማንነት ጭምር የአቶ ሐዲስ ዓለማየሁ ስራዎች የአቶ ሐዲስ ዓለማየሁ የተለያዩ ባህሪያት በእርግጥም ስራዎቻቸው ዘመን ተሻጋሪ እንደሆኑ እየተናገሩበት ሲያስተዋውቁ መጽሐፉን ነበረና ዶክተር ታዬ አሰፋ የሚሉትን እንስማ እስኪ።
የሀገር ደህንነት የሰዎች መብት እጅግ በጣም የሚያሳስባቸው ደራሲ ናቸው።
ለሳቸው ስነ ጽሁፍ ማለት ቁም ነገር ማስተላለፍ ነው። ነገሩ ደግሞ የሰው ልጅን ደህንነት የሚመለከት እርግጥ ነው። አንዳንድ ጊዜ ፍልስፍናዊ ስለ ውልደት፣ ስለ ሞት፣ ስለ እርጅና፣ ስለ ሽበት እንደዚህ የመሳሰሉ ነገሮችንም ያነሳል። በአብዛኛው የሚመለከታቸው የሚያነሷቸው ጭብጦች በልቦለዶቻቸው እንደታየው ሁሉ የልቦለዳዊ በሆኑት ስራዎች ለምሳሌ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል፣ ስለ ትምህርት ቤት ትዝታም በሚለው የትውስታ መጽሐፋቸው ውስጥ እንደሚያነሱ ሁሉ ስለ ፍትሐዊነትና አምባገነናዊነት፣ ስለ ሀገር ፍቅርና ራስ ወዳድነት፣ ስለ ሃይማኖተኛነትና አስመሳይነት፣ ስለ እርጅናና ወጣትነት፣ ስለ አርቆ አስተዋይነትና ግብዝነት፣ ስለ ተጋዳሊነትና አቤም ብሎ ተቀባይነትን በአጠቃላይ በየትኛውም ሁከትና ህብረተሰብና ዘመን የሰውን ልጆች ስለሚያሳስቡ ባህሪያቶች፣ እሴቶች፣ ሁኔታዎች የሚዳስሱ ናቸው።
መለስካቸው፣ የሐዲስ ዓለማየሁ ስራዎች እንግዲህ በሌላ ዘመን የተጻፉ ስለ ሌላ ዘመን የሚናገሩ ናቸው እና ቅድም የተናገርከው አንድ ሐሳብ ነበር ዶክተር ታዬ ካነሷቸው ውስጥ ዘመን ተሻጋሪነታቸውን አስመልክቶ። ስለዚህ ስለ ውይይት የቀረበው ምንድን ነበር?
ዘመን ተሻጋሪነታቸውን የሚያሳዩ ብዙ ከስራዎቻቸው የተጠቀሱ ነገሮች ነበሩ። ስለዚህም ቢሆን ዶክተር ታዬ በጣም በስፋት የተናገሩት ነገር አለ። ዘመን የማይገድባቸው፣ ትውልድ የማይገድባቸው፣ ከትውልድ ትውልድ የሚተላለፍ ኃይል ያለው ስራ እንዳሰሩ በስፋት የገለጹት ዶክተር ታዬ ናቸው። በተለያዩ ምሳሌዎች
አቶ ሐዲስ የሚያነሷቸው ጭብጦች መነሻቸው አንድ ዘመን ሊሆን ቢችልም እንኳን ሁሉንም የህብረተሰብ የሰውን ልጅ በአጠቃላይ የሚመለከቱ ናቸው። በዘመን በድንበር የሚገደቡ አይደሉም። ተረት ተረት ብለውም ይጻፉ ወይም በልብ ወለድ መልክ ይጻፉት ወይም ደግሞ በግጥም መልክ ይጻፉት የሚያነሷቸው ቁም ነገሮች በዘመን የሚገደቡ አይደሉም። በወሰን፣ በህብረተሰብ፣ በአገር የሚገደቡ አይደሉም። እሳቸው የተኮተኮቱበት የስነ ጽሁፍ ዘርፍም እንዲህ በዘመንና በጊዜ የሚገደብ አይነት አለ አነበብኩ ያላቸውም ወይም ያለፉበት ያሉት ትምህርት ቤትም ቢሆን።
መለስካቸው፣ አቶ ሐዲስ ዓለማየሁ እንደዚያ ገናና ደራሲ የመሆናቸውን ያህል በዲፕሎማሲውም በኩል ደግሞ ጉልህ ስራዎች እንደነበሩ አጫውተኝ ነበርና አንዱም በተባበሩት መንግስታት ድርጅት መድረክ ላይ ዛሬ ትልቅ የመነጋገሪያ አጀንዳ የሆነ ጉዳይ ነው ለመላው ዓለምና እስቲ ስለ እሱም የተነሳውን ነገር አጫውተኝ።
ይህንን ነገር በይፋ አጥርተው የተናገሩት በወቅቱ መድረኩ ላይ ዶክተር ታዬ አሰፋን ሲያስተዋውቁ የነበሩት በኢትዮጵያችን በተለይ በአማርኛ ስነ ጽሁፍ በሂስ አቅራቢነታቸው በእጅጉ የሚታወቁ ለአያሌ ዓመታትም በዚህ ጉዳይ ብዙ ስራ የሰሩና ያሳዩ አቶ አስፋው ዳምጤ ነበሩ። አቶ አስፋው ዳምጤ አስቀድሞ ስለ አቶ ሐዲስ ዓለማየሁ ሁለት ጉዳዮችን መዘንጋት የለብንም ብለው አንዱን ያነሱት በተባበሩት መንግስታት ድርጅት ከ1949 በእኛ አቆጣጠር ማለት ነው ከ1953 ዓ.ም በተባበሩት መንግስታት ድርጅት በነበሩበት ጊዜ ለመጀመሪያ ጊዜ በተለይም እሳቸው በጦርነቱ በተለይ በኢትዮጵያ እና በኢጣሊያ ፋሽስት መካከል በተደረገው ጦርነት ተሳታፊ ስለነበሩ እነዚህ ዘመናዊ ጅምላ ጨራሽ መሳሪያዎች የሚባሉት የኒኩሌርን ጨምሮ ነው እሳቸው በኋላ ያነሱት። ግን እዚህ እሳቸው ያዩት በመርዝ ጢስ ወይም በመርዝ ጋዝ እንዴት ኢትዮጵያውያን እንዳለቁ በአይናቸው ያዩት ጉዳይ ስለነበረ ይቆረቁራቸው ስለነበረ በዚህ መድረክ ለመጀመሪያ ጊዜ ጅምላ ጨራሽ መሳሪያዎች የኒውክሌር መሳሪያዎችን ጨምሮ የሚያመርቱም ሆነ በተግባር ላይ የሚኖሩት ወንጀለኞች መሆን አለባቸው የሚል እንዲያውም ኢትዮ ሪዞሉሽን የሚል ስያሜ በወቅቱ የተሰጠው ለመጀመሪያ ጊዜ አቅርበው ነበረ።
አቶ አስፋውን አነጋግረሃቸው ነበር አንተ? ስለዚህ ጉዳይ ራሳቸው ጽፈው ነበር እንዴ? አቶ ሐዲስ
ጽፎ አያውቁም። ይህንን የሰሙት ወይም ይህንን ያገኙት ራሳቸው አቶ አስፋው ለኔ እንደነገሩኝ ከሆነ አቶ ሐዲስ ህይወት ዘመናቸው እያሉ ትልቅነታቸውን የሚያውቁ በእውነት ከብዙ ትላልቅ የኢትዮጵያ ሊቃውንትም ሆነ ዲፕሎማቶችም የስነ ጽሁፍ ሰዎችም በከፍተኛ ደረጃ ተቀባይነት ያላቸው ሰው ነበሩ። ይሁንና ስለ ራሳቸው በጣም ትልቅ አድርገው ራሳቸውን አግዝፎ ተናግረው አያውቁም። እንዲያውም በጣም በትህትና ነው ሁሉን ነገር የሚሰሩት እና ብዙ ሰዎች ለምንድን ነው የራስህን ታሪክ የማይጽፉት እያሉ ይጠይቋቸው እንደነበረ እሳቸው ብዙ ጊዜ እንደዚህ እንደማይፈልጉ እና እንደዚህ ያለኮ የራሱን ህይወት የሚጽፍ ታሪክ የሚጽፍ ሰው ትልቅ ስራ ያከናወነ መሆን አለበት ብለው ነግረውኛል ብለው ነበር። ለነገሩ በነገር ላይ ይሄንን የኢትዮጵያን ሪዞሉሽን ቅድም ያልኩን የኢትዮጵያ የውሳኔ ሀሳብ የሚለውን ነገር ታሪክ ለማን ነው መጀመሪያ የተናገሩት? እንደሰማሁት ከሆነም እንዳየሁትም ከሆነ አሁን መጨረሻ ላይ አንድ ስለ ኢትዮጵያ ደራሲያን አጫጭር የህይወት ታሪክ የጻፈ ካልተሳሳትኩኝ የኖርዌይ ተወላጅ ነው፣ ብላክ ላይንስ በሚል ርዕስ ሬዶልፍ ወልቨር የተባለ ሰውዬ ጽፎ ነበር እና የእሳቸውም አለ ሳናግራቸው ይሄን ነገር ነግረው ነበረ ብሎ እሱም ተናግሯል። በነገር ላይ ይህን ምስቲ በተመለከተ ያለውን ከሳቸው ከአቶ አስፋው እንስማ።
መጨረሻ ላይ እኔ ይህን አሁን አንተ የምትለውን ብጽፍ ደስ የሚለኝ ወይም የማይከብደኝ ይሆን የነበረው የኢትዮጵያ ቋሚ መልእክተኛ ሆኜ ኒውዮርክ ሳለሁ አንድ የውሳኔ ሀሳብ ሬዞሉሽን፣ ጅምላ ጨራሽ መሳሪያ ማምረት ወንጀል ነው በሰው ልጅ ላይ በሰው ዘር ላይ እና ይህንንም የሚያመርቱ ወንጀለኞች ናቸው የሚል መንፈስ እና ቁም ነገር የያዘ ነበረ።
እና መለስካቸው፣ ይሁን እንጂ ያ የውሳኔ ሐሳብ በተባበሩት መንግስታት ድርጅት ፊት ቀርቦ ውሳኔ አላገኘም። ለምን እንደሆነ ይታወቃል?
ትክክል፣ አላገኘም። የዛን ጊዜ ይህን ሐሳብ ሲያቀርቡ አቶ አዲስ አለማየሁ፣ አቶ አስፋው እንደነገሩኝም በኋላ ቅድም እንዳልኩህ ከዚህ መጽሐፍ እንዳገኘሁት ከሆነ ከኢትዮጵያ መንግስት ተቀባይነት አላገኝም ነበር። ለምንድን ነው? የዚህን መሳሪያ የሚሰሩ የነበሩ ታላላቅ መንግስታት እንግሊዝ፣ አሜሪካ፣ ፈረንሳይ የመሳሰሉት የምዕራብ ታላላቅ መንግስታት እንዴት ወዳጃችን መልክተኛ እንደዚህ ያሳልፋል ብለው፣ በሌላ በኩል በሌላ አቅጣጫ ለጃንሆይ ጉዳዩ ቀርቦ እሳቸውም ተጠርተው ወደ አዲስ አበባ እንድታነሳ ይባላሉ። አይ እኔማ አንድ ጊዜ ሀሳቡን አቅርቤያለሁ፣ ይህን ሊያነሳ የሚችል ያው ከኔ በላይ ያለ ነው፣ የውጭ ጉዳይ ሚኒስትሩ ያንሱት ብለው ወይም እምቢ አይባልም መቼም ለንጉስ እንደምታውቀው ይህን ሀሳብ ያቀርባሉ። እና በዚያ ምክንያት ቆይቶ ያም ሆነ ይህ መጨረሻም ላይ ለምን እንዳልጸደቀ አቶ አስፋው ዳምጤ በወቅቱም ተናግረዋል።
ለማንኛውም ነገሩ ሲቋጭ አንግሊዙ ሲሄዱ የአቶ አዲስ ሀሳብ እንዲቀርብ በኢትዮጵያ መንግስት በኩል ድጋፍ ይቀርባል። ውሳኔ ሀሳቡ አልፎ በተባበሩት መንግስታት መዝገብ ላይ የሚገኝ እንደሆነ ነው እኔም ያለኝ ግንዛቤ። ነገሩ ግን ውሳኔ ሀሳቡ የሚጠይቀው ኮንቬንሽን እንዳይካሄድ ሀያላን መንግስታት ስለዘጉት ነው እንጂ ዛሬ ስለ ኒውክሌር መሳሪያ ይስሩ አይስሩ የሚለው አይነት ጭቅጭቅ ሁሉ አስቀድሞም በኢትዮጵያ ወኪል አዲስ አለማየሁ የቀረበ ነበር ማለት ነው። በጣም የማመሰግነው።
እንግዲህ መለስካቸው፣ እነዚህ እንቅስቃሴዎች ከስነ ጽሁፍ ስራዎቻቸው ከአዲስ አለማየሁ የስነ ጽሁፍ ህይወት ወጣ ብለው ያሉ ናቸው። በእርግጥ በጣም ትልቅ ነጥብ፣ ግዙፍ ጉዳይ ማለት ይቻላል። ቢሆንም አንድ አፍታ እስቲ ወደ አዳራሹ ደግሞ ልመልስህ እና አዲስ አለማየሁ በህይወት ዘመናቸው ሳሉ ያላሳተሟቸው ግጥሞቻቸው መድብል ዶክተር ታየ አሰፋ ሲያቀርቡ ይናገሩባቸው የነበሩ ግጥሞች አሉ። የእነሱስ አያያዝ የእነሱ ግምገማ ምን ይመስል ነበር? በአዳራሽ ውስጥ
ዶክተር ታዬ በጣም በጥሩ ሁኔታ ተንትነው ነበር ያቀረቡት። ያው እሳቸው እንዳሉት ይሄ መጽሐፉን ለማስተዋወቅ ነው እንጂ ትንታኔ አይደለም ብለው ነው እሳቸው ያቀረቡት እና በጣም በጥሩ ሁኔታ የተለያዩ የእሳቸውን ችሎታና የእሳቸውን ስሜትም ጭምር የሚያመለክቱ ነገሮች ነበር። አሁን ለምሳሌ ታዬ ካቀረቧቸው አንዱ የመጽሐፉ ይዘት ወይንም በመጽሐፉ ከሚገኙ ግጥሞች አንዱ አንጓ መርጠው አንድ ሰው በእድሜው የተለያዩ ስሜቶች እንደሚሰሙት እንዴት አድርገው እሳቸው ደግሞ እንደሚያቀርቡት የእድሜ ሩጫ በሰየሙት አንድ ድርሰታቸው ውስጥ ቀንጭበው ከዚያ ዶክተር ታዬ ያቀረቡት ነገር ነበረ።
ምሳሌ የእድሜ ሩጫ የሚለው ብትወስዱ ትምህርታዊ ለሆና ትረካም ነገር ያለበት ግጥም ነው። ላይ ላዩን ስለ ጀንበር መውጣትና መጥለቅ የሚናገር ይመስላል። ዘለቅ ብለው ሲያዩት ግን የሚነሱት ነገሮች ስታመት ስትመለከቱ ጀንበር ትምህርታዊ ሲምቦሊክ የሆነ ሚና ይዛ እናገኛታለን። የተላና የደስታ ጽዋ ሆና ትቀርባለች። የጀንበር መውጣት ውልደትን፣ እድገትን፣ የኑሮ መደላደልን፣ የጀንበር መጥለቅ ደግሞ የእድሜን መክነፍ፣ የሞትንም መቃረብ ገላጭ ሆኖ ይቀርባል። በዚያው ግጥም ውስጥ እና ነገሮች ተደላትለውለት ህይወትን በማጣጣም ላይ ያለ ሰው ሳያስበው ጊዜው ከንፏል። ጀንበር በፈጠረሽ ልብሽ መኖር ይወቅ ኮምፕሌክስ ጠብቅኝ የጀመርኩት እስኪያልቅ በማለት ይማጸነ። ነገር ግን ሁሉም ኑሮ አይደረደለትም፣ ሁሉም ደስታና ፍስሐ አይሆንለትም፣ ጽዋ ይጎላል በተለያዩ ምክንያቶች እና ህይወት ስቃይ ምሬት የሆነችባቸው ደግሞ ከማጥነው የተለየ አይነት ነው። በዚቹ በጀንበር ላይ ግን ተቻትሎ ማለፍ ካስፈለገች ደግሞ ማለፍ ትችያለሽ፣ የሚሰቃይ ታሞ ማለፍ ትችያለሽ፣ ወደው ለተጠሉ ሆድ እየባሳቸው ግን ነው በሞት ላይ በማለት ተራኪው ከመራራ ህይወት ሞቶ መገላገል ይሻላል የሚል አይነት መልእክት ያስተላልፋሉ። ትካዜ በሚለው ግጥምም ይኸው ከሞት ጋር የተያያዘ ጭብጥ ይነሳል። ነገን አልጠብቅም ምን ጠቅሞኝ ለምን ነገ እስኪመጣማ የታለሁኝ እኔ በህይወት ቀልጄ ግፍ ጉዬበት ኖረው ህይወት ታያለው እጅና ታስሮ ይላል። እንደምታስታውሱት አቶ አዲስ አመተ ምህረቱን አላስታውስም እንጂ ከተወሰነ አመት በኋላ ከቤት መንቀሳቀስ የማይችሉበት ሁኔታ ተፈጥሮ ስለነበረ በዚያ ወቅት የተጻፈ ይመስለኛል።
ይኸውልህ እንግዲህ ይሄ ነው እና ዶክተር ታዬም እንዳቀረቡት የአቶ አዲስ የጽሁፍ ምርት አንድ ወገን ወይም አንድ አቅጣጫ ወይም አንድ ዘርፍ ላይ ያተኮረ ብቻ ያለ የተለያየ ነገር ነበረ። ማህበራዊ ሂስም አቅራቢ ነበሩ አቶ አዲስ። በጣም በሚቆጠቁትና አጥንት ዘልቆ በሚገባ አጻጻፍ ስልታቸው እየታወቁ ነበር። በየትኛውም በዝሩም ሆነ ማለት በስድ አጻጻፍም ሆነ አስጋየ ነው በግጥም ድርሰታቸው አሳይተዋል ይህን ችሎታቸው። አንድ ውሻ ነበረች የምትል ለዚህ እንደ ምሳሌ አድርገው ዶክተር ታዬ አሰፋ ጥፎ ነበር። እስቲ እሱን እንስማ።
ይቀጥላል። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንን ያቀፈው ሙሉ ፎረም በየዓመቱ የሚያዘጋጀውን ውይይት ትናንትም አካሂዷል። ከአዘጋጆቹ አንዱ የሆኑትን የሕግ ባለሙያውን ዶክተር ፍጹም አቻሜለህን አነጋግሬ ነበር። ሙሉ ፎረምና አነሳሱን ያስታውሱናል።
ይህ የሙሉ ፎረም የሚባለው እንቅስቃሴ ወይም ፎረም ከተጀመረ አምስት ዓመት ሆነው። አምስት ዓመት የሆነውም ሙልጌታ ኃይሉ ያለፈበትን ዓመት በማስታወስ ነው እና ሙልጌታ ኃይሉ እዚህ በአሜሪካን ሀገር እንደምገምተው ወደ 40 ዓመት ያህል የኖረ እዚህ ሀገር ዩኒቨርሲቲውን ጨርሶ እዚህ ሀገር በስራ ላይ የተሰማራ ለሀገሩ ብዙ የታገለ ከዛም በተረፈ ቅን የሆነ ጨዋ የሆነ የተለያዩ ሀሳቦችን የሚያስተናግድ ግለሰብ ነበረ እና የዛሬ 5 ዓመት ከዚህ ዓለም በሞት ተለየ። በሜሶን ፓርቲ አባልነቱ ቢንቀሳቀስም ከዛ ውጪ ሙሉጌታ በዚህ በአሜሪካ በአካባቢያችን የሚታወቀው የተለያዩ ሀሳቦችን በማስተናገድ ጨዋ በሆነ መንገድ በማዳመጥ ከስብዕናዎቹ ደግሞ አንዱ በጣም ሩህሩህ ደግ የነበረ ሰው ነበር እና የእሱን ህልፈተ ሞት ያሳሰበን እንዴት አድርገን የሙሉጌታን ሌጋሲ እንቀጥል የሚል ጓደኞቹና ወዳጆቹ ያቋቋሙት ፎሩም ነው እና ይህ ፎሩም በየዓመቱ ስብሰባ ያደርጋል። የተለያዩ ሰዎችን የተለያዩ ሀሳቦችን የተለያዩ ቲሞችን አቅርቦ ያወያያል። የተለያዩ ሰዎችን አሳሰብ ያስተናግዳል። ከኛ ጋር አብረው የሚሰሩ የሙልጌታ ወዳጆች አሉ። ቤተሰቡም ይሳተፋል። በዚህ ጉዳይ ላይ ይመጣሉ። እነሱም ንግግር ያደርጋሉ፣ ጥያቄ ይጠይቃሉ።
ምንድን ነበር ዶክተር ፍጹም የዘንድሮ መነጋገሪያችሁ ዋና አጀንዳ ዋና ሀሳብ ወይም ቅድም እንደገለጹልኝ ቲም?
የዘንድሮ እንግዲህ ከዛሬ በኢትዮጵያ የተደረጉ እንቅስቃሴዎች ምንድን ነው፣ የወደፊት አቅጣጫ ቀጣይነት ያለው ዘላቂ መፍትሄ እንዴት እንፈልግ ነው ማለት እንግዲህ። ኢትዮጵያ ውስጥ የተለያዩ የሚንቀሳቀሱ ድርጅቶች አሉ፣ የተለያዩ እንቅስቃሴዎች አሉ። በ60ዎቹ የተማሪዎች እንቅስቃሴ ነበረ። ያ እንቅስቃሴ በጥቂት ወታደሮች ተነጠቀ። ከዛ በኋላ ያ የወታደሩ መንግስት የማይደግፉ ኃይሎች ነበሩ። የነሱ መንግስቱ ጋር የማመፅ መንግስትን አለመቀበል በሌሎች የብሔር ኃይሎች ተወሰደ። እንደገና በ2005 ትልቅ ህዝባዊ እንቅስቃሴ ነበረ። ያከሸፈ የወያኔ ኢህአዴግ መንግስት ቀጠለ። አሁንም አምና በአማርኛ ተናጋሪው የሚኖርበት አካባቢ ኦሮምኛ የሚነገርበት አካባቢ እንቅስቃሴ ነበር፣ ከባድ እንቅስቃሴ ነበረ። እንደገና ያም ከሸፈ ይመስላል፣ መንግስት ተጠናከረ እና እንደዚህ የሚሆንበት ምክንያት ምንድን ነው? ምን መደረግ አለበት? ምንስ ላይ ነው ስህተቱ የሚለውን ነገር ለመወያየት ነበረ ዘንድሮ ያደረግነው።
ይህንን ፎረም ወይም ይህንን መድረክ እናንተ ስታካሄዱ በየአመቱ እየተሰበሰባችሁ እየተነጋገራችሁ ተበትናችሁ እንደገና በሚቀጥለው አመት ነው የምትገናኙት ወይስ ለተግባር የምታደርጉት እንቅስቃሴ አለ? በአመት ውስጥ የምትሰሩት ሌላ ስራ አለ?
እኛ ሁላችንም የራሳችን ኑሮና ስራ ያለን ሰዎች ነን። ግን በየሁለት ሳምንቱ እየተገናኘን እንወያያለን። ባለፈው አመት ያደረግነው ነገር እንዴት ነበረ? ውጤቱ እንዴት ነበረ? በዚህ ሳምንት ምንድን ነው ማቅረብ ያለብን? ምን አይነት ርዕሶች መምረጥ አለብን? እነማን መጋበዝ አለብን? የት ነው ማድረግ ያለብን? መቼ ነው ማድረግ ያለብን? የሚለውን በየሁለት ሳምንቱ እየተገናኘን እንወያያለን። ከዛ ጊዜ እንመርጣለን፣ ተናጋሪዎች እንመርጣለን፣ ርዕስ እንመርጣለን። ከዛ በኋላ እንግዲህ ተናጋሪዎች እንጠራለን። በዚህ አንድ አመት በክፍተቱ መሀል እንደዚህ አይነት እንቅስቃሴዎች እናደርጋለን።
በዘንድሮ አመት ስንት ሰው ተገኘ? ዛሬ ባካሄዳችሁት ስብሰባ ውይይት
ያው ዘግይቶ ነው የጀመረው። እስከ 7 ድረስ ቀጠለ። እርግጥ ከዋንቴም ጀምሮ ነበረ
ከምሽቱ አንድ ሰዓት ድረስ ማለት ነው።
እዚያው እንደተለመደ የኛ ሰው አርፍዶ ነው የሚመጣው። በዛ ምክንያት አርፍደን የጀመርነው።
ምናልባት አንድ ቀን ይህንንም ጉዳይ ቲም ወይም ዋና መነጋገሪያ አጀንዳ ልታደርጉ ትችላላችሁ።
መሆን ይኖርበት ይሆናል። እየጠበቅነውን ያህል ሰው አላገኘንም ዘንድሮ። ምክንያቱን አላውቀውም።
ከፖለቲካ ድርጅቶች ጋር ስትገናኛላችሁ በየትኛውም ወገን ካሉ?
እኛ ከማንኛውም የፖለቲካ ድርጅት ነጻ የሆንን የራሳችን አስተሳሰብ ያለን ሰዎች ነን። እርግጥ በተናጋሪ ደረጃ የጠራናቸው ሰዎች ነበሩ። አሁን በስር ላይ የሚገኙት ፕሮፌሰር መረራ ጉዲና በአንድ ወቅት ተናጋሪ ነበሩ። ዛሬም አሁን ከተናጋሪዎች መሀል ርዕዮት አለሙ ቀርባ ነበር። አሁን እንደሚታወቀው የግንቦት 7 አባል ናት። ከዛ ውጭ ግን ይሄ ነው ብለን የማን ፖለቲካ ድርጅት አንጋብዝም፣ ወይንም የፖለቲካ ድርጅቶችን ብቻ አንጋብዝም። እኛ የእኛ መድረክ ነጻ ነው። የእኛ መድረክ ሁሉንም ድርጅት ሁሉንም ሰው ሁሉም ኢትዮጵያ እንዲመጣ ሀሳቡን እንዲገልጽ ክፍት መድረክ ነው። ፎርማሊ ሬጅስተር ሊሆን አይደለንም። እወቁንም እንዲህ እንዲህ ነን ብለን ለእውቅና ለሌሎችም ድርጅቶች አልጻፍም። ግን በእንደዚህ አይነት ፎርማሊ የተደራጀን አይደለንም ማለት ነው።
ዶክተር ፍጹም ስለ ራስዎ ደግሞ ልጠይቅዎት እስቲ ይንገሩኝ ትንሽ። ምንድን ነው ስራው? ሙያው የት ነው የሚገኙት?
እኔ ጠበቃ ነኝ። አሜሪካን ሀገር በቨርጂኒያና በዋሽንግተን ዲሲ አጀማመሪ ትምህርት ቤት እንደጨረስኩ የሰብአዊ መብት ድርጅቶች ውስጥ ነበር የምሰራው። አሁን ግን ሳይታሰብ የግል ጠበቃ ሆኜ ቀርቻለሁ በዚህ አካባቢ።
የዚህ አካባቢ የግል ጠበቃ ደግሞ ዋዛ አይደለም። ዶክተር ፍጹም አቻም የለህ እንግዲህ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ። ደህና እምሽው።
እኔም ለድሉ አመሰግናለሁ። በአዘጋጆቹ ስም ደህና
እንግዲህ ዝግጅታችን ወደ መጠናቀቁ ነው። ጽዮን፣ አሁን ለምስንበት ያህል እስቲ ወደ አንቺ ደግሞ ልመለስና ምን ይዘን ይሆን ለመውጫ?
ወደ መጠናቀቁ ነው። ተጠናቋል።
መሰናበቻ እንበል።
አዎ። ነገር ግን እስከ ማጠቃለያው ከዚህ ሙዚቃ ጋር እንተዋችሁ። ጌትሽ ማሞ አሁን ደግሞ ተቀበል ሁለት ብሎ እንከባበር የሚል ዘፈን ለቋል። እስቲ ከሱ ጋር እንተዋችሁ።
እንከባበር
አለኝ እውነት እውነት አለኝ ሰሚ ባገኝ አለኝ እውነት እውነት አለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ ብዙ ነገር አለኝ አለኝ እውነት እውነት አለኝ ሰሚ ባገኝ አለኝ እውነት እውነት አለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ ብዙ ነገር አለኝ
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተ ነን። ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.